Hallelujah. So I'll tell her what I'm here now. I love what I'm saying now. Yeah, I'm a I'll tell her what I'm saying.
ሁላችሁን በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እንደገና በዚህ የዮሐንስ ወንጌል የመጽሐፍ ቅዱስ ጥናታችንን አብራችሁን ለምታጠኑ ሁሉ ይህ ህይወት ተገለጠ በሚል ያጠና ነው ያለው የዮሐንስ ወንጌል የመጽሐፍ ቅዱስ ጥናታችን ነው። እንግዲህ ባለፈው እንደምታስታውሱት ምዕራፍ 17 የጌታችን የኢየሱስ ክርስቶስን የመጨረሻ ጸሎት ለደቀ መዛሙርቱና ከዛ በኋላ ደግሞ በማስከተል እሱን ለሚያምኑ ለሚከተሉ ሁሉ የጸለየውን ጸሎት ተመልክተን ነበር። ይሄ ምዕራፍ 17 እንግዲህ ከዮሐንስ ወንጌል ምዕራፍ 13 ጀምሮ ያለውን የኢየሱስ ክርስቶስን የስንብት ታሪኮችና የስንብት ትምህርት የሚያጠቃልል እንደሆነ ተመልክተናል። ምዕራፍ 17ን እሱን አርገን ነበር የጨረስነው። ዛሬ ምዕራፍ 18 ጀምሮ ያለውን እንጀምራለን ማለት ነው። እንግዲህ ወደ መጽሐፉም ማጠቃለያ እየመጣን ነው። ወደ መጽሐፉ ማጠቃለያና ፍጻሜ ብቻ ሳይሆን ወደ ታሪኩ ደግሞ ክላይማክስ ወደ ታሪኩ ከፍታ እስካሁን ድረስ የጌታችን የኢየሱስ ክርስቶስ ታሪክና ትምህርት የመጨረሻውን ከፍታውንና መቋጫውን የሚያገኝበት ክፍል ነው። ምዕራፍ 18 ጀምሮ ያለው ክፍል ፍጻሜው ነው፣ ክላይማክሱ ነው። ወንጌልን ደግሞ ወንጌል ያረገው ይሄ ነው፣ የኢየሱስ ክርስቶስ ስቅለት፣ ሞት፣ መቀበር፣ ትንሣኤ እና እርገት። ይሄ ነው ወንጌልን ደግሞ በጣም ብስራትና መልካም ዜና ያረገውና እሱን ነው የምንመለከተው። ዮሐንስ ወንጌል ምዕራፍ 18 ነው ዛሬ የምንጀምረው። ከምዕራፍ 18 ጀምሮ እስከ ምዕራፍ 19 ድረስ ያለውን በዚህ ሴክሽን ለማጠናቀቅ እንሞክራለን። ይሄ ማለት የኢየሱስ ክርስቶስን የመስቀል ሞት፣ የፍርዱን ሂደት፣ የመስቀሉን ሞት እና ከዛ በኋላ ደግሞ በሚቀጥለው ምዕራፍ 20 ስንጀምር የትንሣኤውን ህይወት ለማየት እንሞክራለን። እነኚህን ክፍሎች ስንጀምር ከቅዱስ ጳውሎስ መልእክት በማንበብ እንድንጀምር ነው የማስበው። እነኚህ ክፍሎች የኢየሱስ ክርስቶስን የመጨረሻ የህይወቱን የምድራዊ አገልግሎቱን የህይወቱን ታሪክ እና መጨረሻውን የሚያሳዩ ስለሆነ የመስቀሉ ነገር በጣም እጅግ አስፈላጊ መሆኑን ለማየት በአንደኛ ቆሮንቶስ ምዕራፍ 15 ላይ ቅዱስ ጳውሎስ የሚለውን በማንሳት እንድንጀምር ነው የማስበው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ላይ ምን ይላል? ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ቃል ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ ይላል። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ ይልና ለኬፋና ከዛ ቀጥሎ ላሉት ታየ ይላል። እና ምን ይለዋል ይሄንን ወንጌል ቅዱስ ጳውሎስ? የሰበኩላችሁን የተቀበላችሁትን የቆማችሁበትን የምትድኑበትን። ሰው ቢቀበለው ቢቆምበት ቢያምነው ቢጸናበት የሚድንበት ወንጌል ዋና እምብርት መልእክቱ ይሄ ነው። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረ በሦስተኛው ቀን ተነሳ። ሞተ ተቀበረ በሦስተኛው ቀን ተነሳ፣ ሕያው ሆኖ ታየ። የወንጌል ዋና ማዕከል ነው። በአንደኛ ቆሮንቶስ ምዕራፍ 15 የጀመርኩበት ምክንያት እነኚህ ታሪኮች ዝም ብሎ ባዶ ታሪኮች ሳይሆን ሰው ሲያምነው ሲቀበለው ሲያሰላስለው ክርስቶስ በእነኚህ ምዕራፎች ውስጥ የሠራውን የመስቀሉን ታሪክና ሞቱንና ትንሣኤውን ሲቀበል መዳን ማለት እሱ ነው። ወንጌልን አክቹዋሊ ጉድ ኒውስ ያረገው መልካም ዜና ያረገው ይሄ ነው ዋናው በዋናነት ጌታችን ኢየሱስ ክርስቶስ መወለዱ፣ በምድር ላይ ያደረጋቸው ተአምራት፣ ከዚያም በኋላ ያስተማራቸው ትምህርቶች፣ ደቀ መዛሙርቱን መምረጡ፣ ያሳለፋቸው ከዚህ በፊት ያየናቸው ታሪኮች እንደተጠበቁ ሆነው ዋናና ወሳኝ መሰረቶች ቢሆኑም ከዚህ ቀጥሎ የሌሉት ታሪኮች ባይኖሩ ኖሮ ወንጌል ሙሉ የሆነ በስራት አይሆንም ነበር። ወንጌልን የመጨረሻ በስራት ያረጋው የመስቀሉ ታሪክ ነው። መስቀሉን እስካሁን ድረስ ጌታችን ኢየሱስ ክርስቶስ ሲያመላክተው ነው የነበረው። ሰዓቱ ደርሷል እያለ አልፎ የሚሰጠበትን ጊዜ የሚከብርበትን ጊዜ የሰዓቱን መድረስ እየነገረን የነበረው አሁን ጊዜው ገብቶ ነው የምናየው። ጌታችን ኢየሱስ ክርስቶስ ሲፈረድበት ሲሞት ሲሰቀል ሲሞት ሲቀበር ሲነሳ የምናይበት ታሪክ ስለሆነ በመንፈስና በአምልኮና በተከፈተ ልብ እንድናሰላስላቸው ስላሰብኩ ነው። የምናውቃቸው ታሪኮች ስለሆኑ ዝም ብለን እንደ አፈ ታሪክ ሳይሆን አምነንበት ብንቆምበት ብንጸናበት ብናሰላስለው የሚያድን ወንጌል እንደሆነ እንድናስብ ነው። የሕማማቱ ታሪክ ናቸው ከዚህ ቀጥሎ ያሉ ታሪኮች። በተለምዶ የሕማማቱ ታሪክ የምንላቸው የኢየሱስ ክርስቶስን የፍርድ ሂደትና ሞት የሚያመለክቱ ናቸው። ምዕራፍ 18 እና 19 የሕማማቱ ታሪክ የጌታችን የመጨረሻዎቹ ታሪኮች ያሉበት ሲሆን ከዛ በኋላ ምዕራፍ 20 ላይ ስንሄድ የትንሣኤው ታሪክ አለ። እሱን እንመለከታለን። መጀመሪያ ላይ ግን ሕማማቱ አካባቢ የነበረውን ነገር ለማየት እንሞክራለን። እንግዲህ ሐዋርያው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 18 እና 19 ላይ የተረካቸው ያተተው የኢየሱስ ክርስቶስ የመጨረሻ ሰዓታትና ሞቱ ከሌሎቹ ወንጌላውያን ከማቴዎስ፣ ማርቆስ፣ ሉቃስ ጋር ተዛማጅና ተመሳሳይ ገጽታዎች ቢኖሯቸውም ብዙ የጋራ ገጽታዎች ቢኖሯቸውም ግን የራሱ የሆኑ ትኩረቶች አሉ። ሁላችን እንደምናውቀው ወንጌላውያን ሲጽፉ እንደየራሳቸው ትኩረት መርጠው የጻፉ ከመሆኑ የተነሳ ሉቃስ እንደሚነግረን መርጦ ነው የጻፈው። ዮሐንስም እንደነገረን ከዚህ በፊትም እንዳየነው መርጦ ነው ተአምራቱንና ታሪኩን የጻፈው እና በዮሐንስ ብቻ የሚገኙ ዝርዝር ታሪኮች አሉ። በተለይ ደግሞ ምዕራፍ 18 እና 19 የኢየሱስ ክርስቶስን ሞትን በተመለከተ ከሌሎች ወንጌላውያን ጋር የሚጋራቸው ነገሮች ቢኖርም ግን የእርሱን ትኩረት የሳቡ ዝርዝር ነገሮችን ሰጥቶ እንመለከታለን። አንዳንድ ዝርዝሮች የዮሐንስ ብቻ ዝርዝሮች ናቸው። ትኩረቱ በአጠቃላይ አጠቃላይ ገጽታውን ልንገራችሁና ዜን ወደ ዝርዝሩ ለመግባት እንሞክራለን። አጠቃላይ ትኩረቱ ኢየሱስ እንዲሁ ዝም ብሎ እንደ ሰውኛ ቋንቋ ወንጀል ተገኝቶበት ሳይሆን ጌታ ኢየሱስ ወንጀል ሰዋዊ ወንጀል ተገኝቶበት ሳይሆን በእግዚአብሔር ሐሳብ ራሱን ስለኛ አሳልፎ መስጠቱ ነው ትልቁ ትኩረት። ኢየሱስ እንትኑ የወንጀል የፍርድ ሂደቱን ስናየውና ወንጀል አለመገኘቱን ስናየው ፌር አይደለም፣ ፍትህ አልተደረገም። እና ዮሐንስ የኢየሱስ ክርስቶስን ንጽህና ንጹህ መሆኑን ንጹህ የእግዚአብሔር በግ መሆኑን ኃጢአት ያልተገኘበት መስዋዕት መሆኑን ምክንያቱም ኃጢአተኞችን ለማዳን የሚመጣ የእግዚአብሔር በግ ኃጢአት የሌለው መሆን አለበት እና ጌታችን ኢየሱስ ክርስቶስ በብዙ ምርመራ ውስጥ ሲያልፍ ያሳየናል። በካህናቱና ዜን ደግሞ በአገረ ገዢው ምርመራ ውስጥ ሲያልፍ እንመለከታለን። ግን ምርመራው ምንም ወንጀል ሳይገኝበት ነው የሚያሳየን እና ኢየሱስ ምንም አይነት ሰዋዊ የሆነ ወንጀል እና ኃጢአት ሳይገኝበት ግን በእግዚአብሔር ሐሳብና በራሱ ፈቃድ ስለኛ ራሱን አሳልፎ መስጠቱን ለማሳየት የተጻፉ ምዕራፎች ናቸው። የታወቁ ታሪኮች ቢሆኑም ክፍል በክፍል ትንሽ ከፋፍለናቸው ብናያቸው መልካም ይመስለኛል። በጣም የምናውቃቸው ታሪኮች ናቸው። ከልጅነታችን ጀምሮ የሰማናቸው ታሪኮች ናቸው። ለአንዳንዶቻችን በኢየሱስ ፊልም የተመለከትናቸው ታሪኮች ናቸው። ለብዙዎቻችን ግን የምናደርገው ዛሬ የታወቁ ታሪኮች ስለሆኑ እንከፋፍላቸውና በገጽ በገጽ ሴክሽን ባይ ሴክሽን እንከፋፍላቸውና እነሱን ለየብቻ እያጠናን ዋና ዋና ሀሳቦችን ነገራችሁና ዜን እንድናሰላስል ለህይወታችንም በማዛመድ እንድናሰላስል ለማድረግ ነው እንጂ አዲስ ብዙ ማቴሪያል ለመስጠት አይደለም። ዮሐንስ 18 እና 19 የጌታችንን መሞት ፍርድና ሞት በተመለከተ የመጀመሪያው የምናገኘው ክፍል ዮሐንስ ወንጌል ምዕራፍ 18 ለማጥናት እንዲያመቸን ነው ይህንን የምናደርገው። ከዚህ በፊትም እንዳደረግ ነው ዮሐንስ ወንጌል ምዕራፍ 18 ከቁጥር 1 እስከ 11 ድረስ ዮሐንስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እስከ ቁጥር 11 ድረስ የኢየሱስን በይሁዳ መከዳቱንና መያዙን ያመለክታል። የኢየሱስን መከዳት እና መያዙን በከሳሾቹ በጭፍሮች በወታደሮች መያዙን ያመለክታል። የመጀመሪያዎቹ 11 ቁጥሮች ማለት ነው። ከዛ ቀጥሎ ምዕራፍ 18 ከቁጥር 12 ጀምራችሁ እስከ ምዕራፍ 18 ከ12 እስከ 14 እና ከዛ በኋላ ደግሞ ከቁጥር 19 እስከ 24 ድረስ ቁጥር 19 እስከ 24 ድረስ ጌታችን ኢየሱስ ክርስቶስ በሊቀ ካህናቱ ፊት የተሰጠውን ፍርድ ነው የምንመለከተው። ምርመራውን እንመለከታለን። በሊቀ ካህናቱ ፊት በተለይ ደግሞ ሐና በተባለው ሊቀ ካህን ፊት የነበረውን ጥያቄና መልስ እና ቅድመ ፍርድ ነው almost አሳልፈው በኋላ አሳልፈው ለጲላጦስ የሰጡት ካህናቱ ናቸውና በካህናቱ ፊት የነበረውን ምርመራ እንመለከታለን። ይሄ ምዕራፍ 18 ቀደም ብዬ እንዳልኩት ከቁጥር 12 ጀምሮ እስከ ቁጥር 14 ላይ አለላችሁ። ደን አለፊልና ደግሞ ቁጥር 19 እስከ 24 ላይ ደግሞ አለ። ይሄው በካህናቱ ፊት ያሳልፈው በመሐል እንደ ብራኬት በመሐል አንድ ሌላ ታሪክ አስገብቷል። በመሐል ያስገባው ታሪክ ዮሐንስ የጴጥሮስን ክህደት የተመለከተ ነው። የጴጥሮስን ክህደት የተመለከተው ደግሞ በመሐል የገባው ታሪክ ምዕራፍ 18 ላይ ከቁጥር 15 እስከ 18 ላይ አለላችሁ። ከቁጥር 15 እስከ 18 ላይ አለ። አለፍ ብሎ ከቁጥር 25 እስከ 27 ድረስ አለ። ያጠቃልለዋል ከቁጥር 25 እስከ 27 ምዕራፍ 18 ማለት ነው። ይሄ የጴጥሮስን ክህደት የሚያመለክት ነው። በኋላ ተመለሽ ትንሽ ሪቫይዝ ላደርግላችሁ ሞክራለሁ ሴክሽኖችን ማለት ነው። ከዛ ቀጥሎ ያለው ክፍል ምዕራፍ 18 ቁጥር 28 ይጀምርና ምዕራፍ 18 ቁጥር 28 ይጀምርና እስከ ምዕራፍ 19 ቁጥር 16 ድረስ ይደርሳል። ምዕራፍ 18 ከቁጥር 28 እስከ ምዕራፍ 19 ቁጥር 16 ድረስ በጲላጦስ ፊት ደግሞ የተደረገው የመጨረሻው ፍርድና የሞት ውሳኔ ድረስ ያደርሰናል። ምዕራፍ 18 ከቁጥር 28 እስከ ምዕራፍ 19 ቁጥር 16 ድረስ የጲላጦስን የመጨረሻ ፍርድ የሰጠውን የመጨረሻ ፍርድና ውሳኔውን እንመለከታለን ማለት ነው። ከዛ በመቀጠል ምዕራፍ 19 ከቁጥር 16 አጋማሽ ጀምሮ እስከ ቁጥር 30 ድረስ ምዕራፍ 19 ከቁጥር 16 እስከ 30 ድረስ የኢየሱስን መሰቀል የሚያስመልክቶ የተደረገ ታሪክ ነው። ከቁጥር 16 እስከ ቁጥር 30 ድረስ ምዕራፍ 19 ከዛ ምዕራፍ 19 የመጨረሻው ክፍል ምዕራፍ 19 ከቁጥር 31 ጀምሮ እስከ መጨረሻው እስከ ቁጥር 42 ድረስ ደግሞ የኢየሱስን መቀበር ያመለክታል። ስለዚህ ከአልፎ ከመሰጠቱ በይሁዳ ከመካዱ እስከ መቀበሩ ድረስ ያለው ነው። እንግዲህ የሕማማቱ ጊዜ ምን ነው በእነኛ ጊዜያት ውስጥ የተፈጠሩት ታሪኮች ናቸው። ከዛ በኋላ በሚቀጥሉት ጊዜያት ደግሞ ምዕራፍ 20 ላይ እንመጣና ትንሳኤውን ለማየት እንሞክራለን። የመጀመሪያውን ሴክሽን ትንሽ ልንገራችሁና ከዛ በኋላ ቀስቀስ እያለን ደግሞ ወደሚቀጥሉት ታሪኮች ለመግባት እንሞክራለን። የመጀመሪያው ታሪክ ምዕራፍ 18 ከቁጥር 1 ጀምሮ እስከ ቁጥር 11 ድረስ ያለው ነው። የምናውቀው ታሪክ ነው። አለፍ አለፍ ብዬ ትንሽ ላነበው ሞክራና ከዛ በኋላ ዋና ዋናውን ገጽታ ላሳያችሁ እሞክራለሁ። ምዕራፍ 18 ቁጥር 1 ላይ ኢየሱስም ይህን ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ፣ እርሱም ደቀ መዛሙርቱም በዚያ ገቡ ይላል። የቄድሮን ሸለቆ በቤተ መቅደሱ በስተምስራቅ በኩል ያለ ሸለቆ ሲሆን አሁንም ድረስ ይታያል። የጌተሰማኒ አትክልት ስፍራ ማዶ ተሻግሮ ጌተሰማኒ አትክልቱ ስፍራ አለ። ከዛ አለፍ ሲል ደግሞ የደብረ ዘይት ተራራ አለ። የዘይት መጭመቂያ የወይራ ዘይት የሚጨመቅበት የአትክልቱ ስፍራ አለ። ከዛ ከፍ ብሎ ደግሞ የደብረ ዘይት ተራራ አለ። ስለዚህ ቤተ መቅደሱ እንደዚህ ያለ የኢየሩሳሌም ቤተ መቅደስ ደን በመካከል ያለው የቄድሮን ሸለቆ ቫሊ አለ። እሱን አለፍ እንዳለ የጌተሰማኒ አትክልቱ ስፍራ ጌታችን መጨረሻ ላይ የጸለየበትና የተያዘበት ነው። እሱን ነው ያንን አትክልት ስፍራ ለማመልከት ነው አድራሻውን። እዚያ ደቀ መዛሙርቱም እሱም ገቡ ይላል። ከዛ ምን ሆነ? ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር ይላል። ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ከፈሪሳውያን ሎሌዎችን ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ ይላል። ከዛ ቁጥር 4 ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። ከዛ የናዝሬቱ ኢየሱስን ብለው መለሱለት ይላል። ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ ይላል። ደግሞም ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱን ኢየሱስን አሉት። ኢየሱስም መልሶ እኔ ነኝ አልኳችሁ፣ እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሂዱ ተዋቸው አለ። ደቀ መዛሙርቱን ማለቱ ነው። ይህም ከነዚህ ከሰጠኸኝ አንዱንስ እንኳ አላጠፋሁም ያለው ቃል ይፈጸም ዘንድ ነው ይላል። ስምዖን ጴጥሮስ ይዞ ከዛ በኋላ በሰይፍ የአንዱን ባሪያ ጆሮ እንደቆረጠ ከዛ በኋላ ያለው ታሪክ ያመለክተናል እስከ ቁጥር 11 ድረስ። ይሄ ታሪክ አጻጻፉ በጣም በሚገርም ሁኔታ የተጻፈ ነው። አንድን ነገር አስረግጦ ለመናገር የፈለገ ይመስላል ወንጌላዊ ዮሐንስ በነኚህ መጀመሪያ 11 ቁጥሮች። ጌታ ኢየሱስ መድኃኒታችን በሰዎች ጫና በሰዎች ፍላጎት በጭፍራ ብዛት በግድ ተይዞ ወደ መስቀል ሄደ ወንጀለኛ ሳይሆን በገዛ ፈቃዱ ራሱን የሰጠ መስዋዕት መሆኑን ለማሳየት ነው። ይሄንን ትንሽ እንድናስብና እንድናጣጥም ነው ዛሬ ማስበው። ጌታ ኢየሱስ መድኃኒታችን ኢየሱስ ክርስቶስ እንደው በሰዎች ጉልበት በግድ ስለተያዘ ሄዶ የተሰቀለ ወንጀለኛ ሳይሆን በራሱ ፈቃድ መሰጠቱን መስቀሉ በፈቃዱ እኛን በመውደዱ ምክንያት ራሱን የሰጠበት በራሱ ፈቃድ ራሱን የሰጠበት እንደሆነ ለማሳየት ነው። አንድ የሆነ ምስኪን መስዋዕት ምስኪን ሰማዕት አይደለም ጌታ ኢየሱስ። አንድ ምስኪን አቅም የሌለው አቅም ቢስ የሆነ አቅሙ ስለተያዘ በኃይል ተይዞ በግድ የተሰቀለ ሳይሆን መስቀሉ ጌታችን በፈቃደኝነት ራሱን በመስጠት የጠጣት ጽዋ መሆኗን ለማሳየት ነው። የጌታን ፍቅር በጣም የሚያመለክት ነው። ኢየሱስ በፈቃዱ ራሱን መስጠቱን ኢየሱስ ነው ዋና ተቆጣጣሪው የዚህ ታሪክ። ተይዞ አካሄዱ በግድ ሳይሆን ኢየሱስ ነው ታሪኩን የሚቆጣጠረው። ይሁዳን ራሱ ይዟቸው መጣ። ኦፍ ኮርስ መርቶ ይዟቸው ከመጣ በኋላ በጣም እንደ ሌሎች ወንጌላውያን ሲስመው ሲጠቁመው ምናምን አያሳይም። እዛ ቆሞ ነበር፣ አብሮ ቆሞ ነበር ይለናል። ኢየሱስ አክቲቭሊ ራሱን መስጠቱን የሚያሳይ ነው። በሌላ አገላለጽ ዮሐንስ ወንጌል ምዕራፍ 10 ቁጥር 18 ላይ ታስታውሱ ከሆነ ከዚህ በፊት ያየነው ዮሐንስ ወንጌል ምዕራፍ 10 ቁጥር 18 ላይ ያየነውን ነው የምናየው። በእነኚህ በታሪክ ተፈጽሞ የምናየው ምን አለ ጌታችን በዮሐንስ 10 18 ላይ ነፍሴን እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። በቃ ያለ ፈቃዱ ማንም አይወስዳትም። እሱን ነው በታሪክ ተደግሞ የምናየው። ታስታውሱ ከሆነ እሱን ነው ያለው፣ ነፍሴን ራሴ በፈቃዴ አኖራታለሁ አኖራታለሁ አነሳታለሁም ነው ያለው ጌታ ኢየሱስ። እኔ ራሴ በፈቃዴ አኖራታለሁ እንጂ ማንም ያለ ፈቃዴ አይወስዳትም ያለው ታሪክ በእውነት በታሪክ ተፈጽሞ የምናየው ይሄ ነው። ተመልከቱ ለምሳሌ ቁጥር 1 እስከ 3 ቦታው ጌታችን ኢየሱስ ዮሐንስ ከድቶ የአስቆሮቱ ይሁዳ ከድቶ ወጥቷል። አሳልፎ የሚሰጠው እንደሆነ አስቀድሞ ተናግሯል። አሳልፎ ሊሰጠው ምቹ ጊዜን ይጠበቅ እንደነበረ ጌታ ኢየሱስ ያውቃል። አልፎ እንደሚሰጥም ያውቃል። ይሄ ሁሉ ሆኖ የሄደው የተለመደው የስብሰባ ቦታ ነው። ለመደበቅ ለመሸሸግ አልሞከረም። ይሁዳ ወደ ለመደው ወደ ተለመደው መሰብሰቢያ ስፍራው ነው የሄደው፣ በአታክልቱ ስፍራ። እርሱም ደቀ መዛሙርቱም በዚያ ገቡ ይላል። ለምንድን ነው በዚያ የገቡት ሲባል ምንም የመጨረሻው ጊዜ ስለሆነና ይሁዳ ወጥቶ ስለሄደ ሊክደው ያቋረጠው ነገር የለም። ጌታ ኢየሱስ አልፎ እንደሚሰጥ እያወቀ ለመደበቅ አልሞከረም። የኖርማል የሁልጊዜ መሰብሰቢያ ቦታቸው ነው የሄደው። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር ይላል። ለምንድን ነው ያወቀው? ኢየሱስም ደቀ መዛሙርትም ሁልጊዜ በዚያ ይሰበሰቡ ነበር፣ ብዙ ጊዜ በኢየሩሳሌም አካባቢ ከገባበት ጊዜ ጀምሮ ማለት ነው። የሰሜን አገልግሎቱን ጨርሶ ኢየሩሳሌም በነበረባቸው ጊዜያት ሁሉ በተደጋጋሚ የሚሰበሰቡበት ስፍራ ነው፣ የአታክልት ስፍራ ነው። እዚያ ቦታ ነው የሚሰባሰቡት የነበረው እና ይሁዳ ይህንን ያውቃል። ጌታችንም እዚያው ነው የተሰበሰበው። በመጨረሻው ጊዜም የተሰበሰበው ደቀ መዛሙርትን ይዞ የተቀመጠው በተለመደው ስፍራ ነው። ስለዚህ ለመደበቅ ለመሸሸግ ያደረገው ነገር የለም። ይሁዳ ወደሚያውቀው ስፍራ ነው የሄደው፣ ወደ ተለመደው መሰብሰቢያ ነው የሄደው። ከዚህ በተጨማሪ ቁጥር 4 እስከ 6 ተመልከቱ አያያዙን። ስፍራውም የተለመደ ነው። አያያዙ በጋሻ ጦር ነው የመጡት፣ በጭፍራ ነው የመጡት። የቤተ መቅደስን ጠባቂዎችና ፖሊስ በጣም አሰልፎ ነው የመጣው ይሁዳ ሲመጣ። ይሄ በግድ ለመያዝ እንደው በኃይል ይዞ ለመሄድ ይመስላል፣ ግን በኃይል ይዘውት አልሄዱም። ይሁዳ ጭፍሮችን ከካህናት አለቆች ከፈሪሳውያንም ሎሌዎችን ከገዢዎቹ ማለት ነው ሎሌዎችን ተቀብሎ በችቦና በፋና በጋሻ በጦር ነው የመጣው። ጋሻ፣ ጦር፣ ሰራዊት፣ ጭፍራ ይዞ ነው የመጣው እና በግድ ይዘውት ሲሄዱ ግን አናይም። ጭፍራ ይዘው መጡ፣ ግን ጭፍራ አይደለም በኃይል ይዞት የሄደው። ምን ይላል ተመልከቱ ቁጥር 4 ኢየሱስም የሚመጣበትን ሁሉ አውቆ ያውቀዋል። የሚመጣበትን ሁሉ ይሄ ሁሉ እየመጣ እንደሆነ ያውቃል። መከራው እየመጣ እንደሆነ ያውቃል። መሰቀሉ እየመጣ እንደሆነ ያውቃል። እና በኃይልና በጭፍራና በወታደር ብዛት ሳይሆን የሚመጣበትን ሁሉ አውቆ ማንን ትፈልጋላችሁ ብሎ ራሱ ነው የሄደው። ኢኒሼቲቭን የወሰደው እሱ ነው። ተቆጣጣሪው እሱ ነው። ታሪኩን እያንቀሳቀሰው ያለው ራሱ ኢየሱስ ነው። ቦታውም የተለመደ ነው። አሳልፎ የሰጠውም ራሱን ነው። ይሁዳ በዚያ ቆሞ ነበር። ሪሊ ግን ይሁዳ አሳልፎ ስለሰጠው ብቻ ሳይሆን ሪሊ ደግሞ ወታደሮችና ጭፍሮች ስለመጡ ሳይሆን የሚያሳየን ታሪኩን እሱ ስለፈቀደ ማንን ትፈልጋላችሁ ብሎ ስለሄደ ነው። የሚመጣበትን አውቆ ራሱን አሳልፎ ሰጠ ማንን ትፈልጋላችሁ ብሎ። ከዛ ጭፍራ ብዛት እንዳልወሰደው የምታውቁት ከዚህ በፊት እንዳየ ነው። ኢየሱስ እነሱ ምን አሉት? የናዝሬቱን ኢየሱስን ነው የምንፈልገው አሉት። ከዛ በተደጋጋሚ ያየናት እኔ ነኝ መጣች ማለት ነው። ኢየሱስ እኔ ነኝ አላቸው። እኔ ነኝ እነሱ ይግባቸውም አይግባቸው፣ ይወቁትም አይወቁትም፣ እኔ ነኝ የኢየሱስ ክርስቶስን ሰልፍ ኤግዚስተንስ ባለፈው እንዳየ ነው መለኮታዊ ማንነቱንና ክብሩን አመልካች ናት። እኔ ነኝ ሁሉን ቻይ አምላክ የሚጠቀምባት። ከዚህ በፊትም በዮሐንስ ወንጌል ምዕራፍ 8 ቁጥር 58 አካባቢ እንዳየ ነው ሁሉን ቻይ የሆነ ኤልሻዳይ አምላክ ነው እኔ ነኝ የሚለው። እና እኔ ነኝ ባላቸው ጊዜ የጭፍራ ብዛት እንዳልወሰደው የምታውቁት በዚህ ክብር በተገለጠ ጊዜ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር ይልና እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ወደቁ ይላል። ይሄ ነው ክብሩ ቢፈልግ ማለት ነው። ይሄ ነው ክብሩ ቢፈልግ ወደ ኋላ ገፍትሮ የሚጥላቸው ነው። ኢየሱስ ወደ መስቀል መሄድ ባይፈልግ ኖሮ በዚህ ክብር ወደ ኋላ መገፍተርና መጣል የሚችል አምላክ ነው። ከዛ በኋላ እንደምንም ተነስተው ተረጋግተው እንደገና ደግሞ ጠየቃቸው፣ ማንን ትፈልጋላችሁ ብሎ ራሱን ሲሰጣቸው ነው የምናየው በዮሐንስ። ማንን ትፈልጋላችሁ ብሎ ጠየቃቸው፣ የናዝሬቱ ኢየሱስን አሉት። ከዛ በኋላ ቁጥር 8 ላይ ተመልከቱ፣ እነርሱን ደቀ መዛሙርቱ ይሂዱ ተዋቸው፣ እኔ ነኝ ብያችኋለሁ፣ እኔን የምትፈልጉ ከሆነ እኔ ይሄው አለው፣ ሌሎቹ ግን ይሂዱ ተዋቸው አለ ይልና ቁጥር 9 ይሄም ደግሞ የሆነበት ምክንያት ከነዚህ ከሰጠኝ አንዱንስ እንኳ አላጠፋሁም ያለው ቃል ይፈጸም ዘንድ ነው ይላል። ምዕራፍ 17 ቁጥር 12 ይፈጸም ዘንድ ነው። ምዕራፍ 17 ላይ የተናገረው ቃል ከነዚህ ከሰጠኝ አንዳቸውንም አላጠፋሁም ብሎ ሲጸልይ ትዝ ይላችሁ እንደሆነ ያ ቃል እንዲፈጸም እንዳይጠፉ እነሱን ተዋቸው እኔን ውሰዱኝ ብሎ ነው ጌታችን ራሱ ሲሰጥ የምንመለከተው። እነርሱን ተዋቸው እኔን ውሰዱ ብሎ እነዚህን ይሂዱ ተዋቸው፣ ይሄ ሰብስቲቱሽን ማለት ነው፣ ምትክ። እነሱን ተዋቸው እኔን እነሆኝ ብሎ ራሱን ሲሰጥ እንመለከታለን። ከዛ በኋላ ቁጥር 10 11 ላይ የሆነው ታሪክ ምንድን ነው? ቁጥር 10ና 11 ሌሎችም ወንጌላት፣ ሌሎችም ሶስቱ ተጨማሪ ወንጌላት፣ በአራቱም ወንጌላት የተጠቀሰ ታሪክ ነው። የአንደኛው አብረው ከመጡት ባሪያዎች መካከል የአንዱ የቀኝ ጆሮ መቆረጡ ማለት ነው። ይሄንን ታሪክ ሌሎቹም ወንጌላውያን ተርከውታል፣ ግን በዝርዝር የተረከው ዮሐንስ ነው። በዝርዝር የተረከው ያልኩት ለምንድን ነው? ስም የጠቀሰው እሱ ነው። ጴጥሮስ እንደሆነ የቆረጠው የጠቀሰው ዮሐንስ ነው። ፕላስ ጆሮ የተቆረጠበትን ባሪያ ስምም ጠቅሶታል። ማልኮስ የተባለ ባሪያ የቀኝ ጆሮውን ቆረጠው ሰይፍ አውጥቶ ማለት ነው፣ ጴጥሮስ ለመከላከል እና ኢየሱስ ሰይፍን አስገባ ወደ ሰገባው አለውና በኋላ ዮሐንስ ይህንን በዝርዝር ባይነግረንም ጌታችን ኢየሱስ ዳሶ ጆሮውን እንደፈወሰው ሌሎች ወንጌላት ይነግሩናል። እና የዚህ የታሪኩ ትኩረት ግን ምንድን ነው? የዚህ ታሪክ ትኩረት ግን ቀጥሎ ያለው ነው። ጴጥሮስ ሊከላከል ሲሞክር ኖ ሰይፍህን ሰብስብ ካለው በኋላ ጌታችን ኢየሱስ የተናገረውን ተመልከቱ። ሲጨርስ ታሪኩ ራሱ አብ የሰጠኝን ጽዋ አልጠጣትምን አለው ይላል። አስገባ ሰይፍህን፣ አንከላከልም፣ መከላከል አይገባም። ለምን? አብ የሰጠኝን ጽዋ ልጠጣ ይገባኛል። ይሄ ሌሎች ወንጌላውያን እንደጻፉት በዚችው የአታክልት ስፍራ በጌቴሰማኔ የጸለያ ጸሎት ናት። አባቶ ቢቻለስ ይቺ ጽዋ ከእኔ ትለፍ አለና ግን ያቺ ጽዋ ግን የእኔ ሳይሆን የአንተ ፈቃድ ይሁን፣ የእኔ ፈቃድ ሳይሆን የአንተ ፈቃድ ይሁን ብሎ በራሱ ፈቃድ በእግዚአብሔርም ፈቃድ ያችን ጽዋ እንደጠጣት ቅዱስ መጽሐፍ ይነግረናል። እና አብ የሰጠኝን ጽዋ ልጠጣ ይገባናል። ስለዚህ እነኛ 11 ቁጥሮች የሚነግሩን አንድ ነገር ነው። በፈቃዱ ራሱን እኛን ወዶ ደቀመዛሙርቱን ወዶ በፍቅር በፈቃዱ ራሱን የሰጠ መስዋዕት ነው ኢየሱስ። በግድ ተይዞ መስቀል ላይ ያረፈ ወንጀለኛ አይደለም። በግድ ተይዞ የሞተ አንድ እንደው ምስኪን ሰማዕት አይደለም ጌታ ኢየሱስ። እኔን ወዶ አንተን ወዶ አንቺን ወዶ ደቀመዛሙርቱን ወዶ እነሱን ተዋቸው ብሎ ራሱን ስለኛ አሳልፎ የሰጠ የእግዚአብሔር መስዋዕት ነው ጌታ ኢየሱስ። እርግጥ በኢየሱስ አልፎ መሰጠት ውስጥ በጣም ብዙ አክተርስ በጣም ብዙ ተዋንያን አሉ። የአይሁድ የሃይማኖት መሪዎች አሉ። በኋላም እንደምንመለከተው የአይሁድ የሃይማኖት መሪዎች አሉ። የሃይማኖት ሰዎች አሉበት። ትልቅ ሮል የተጫወተው ይሁዳ አለ አሳልፎ የሰጠው። የፈረዱበት ገዢዎች አሉ። ጲላጦስ አለ። ሮማውያን ናቸው ሰቅለው የገደሉት በጲላጦስ ትእዛዝ በስቅላት ጌታ ኢየሱስ የተገደለው። እነኚህ ሁሉ ተዋንያን አሉና ይሄ ሁሉ ግን እንዳይሸፍንብን መጀመሪያ አስቀድሞ የሚነግረን ዮሐንስ እነኚህ ሁሉ ተዋንያን ቢኖሩም ነው ታሪኩ። እነኚህ ሁሉ ተዋንያን ቢኖሩም ኢየሱስ በፈቃዱ ራሱን አሳልፎ ስለሰጠ ነው የሞተው። ዋናው በዋናነት እሱ ራሱን ፍቅር ግድ ብሎት ስለኛ አሳልፎ የሰጠ ነው የሚለውን ለማሳየት ነው። ምዕራፍ 18 ከቁጥር 1 እስከ 11 ያለውን ታሪክ ቅዱስ ዮሐንስ አካቶ የጻፈልን ማለት ነው። ይሄ ታሪክ ለሁላችን ማለት ነው የእግዚአብሔርን ጥልቅ ፍቅር አመላካች ነው። የክርስቶስን ጥልቅ ፍቅር አመላካች ነው። እግዚአብሔር ይወደናል ሲል መጽሐፍ ቅዱስ በዋናነት የሚናገረው ስለኛ ራሱን አሳልፎ ሰጠ። የእግዚአብሔር ፍቅር በምን ይለካል? ስለኛ ራሱን አሳልፎ ሰጠ። እነርሱን ተዋቸው ይሂዱ ብሎ የመጀመሪያዎቹን ደቀ መዛሙርት እኛ ማለንበት እኛ ለንሞት የነበረውን ሞት ነው ጌታችን የሞተልን። እኛ ለንቀጣ የሚገባውን ቅጣት ነው ጌታችን የተቀጣልን። የእኛን ወንጀል ተሸክሞ ነው እንደ ወንጀለኛ ወንጀል ሳይኖርበት የእኛን ወንጀል ተሸክሞ እንደ ወንጀለኛ የተቀጣው እኛን ነፃ ሊያወጣን ነው። የእግዚአብሔር የፍቅሩ የመጨረሻ ጥልቅ መለኪያ ክርስቶስ ስለኛ ራሱን በፈቃዱ አሳልፎ ሰጠ። በኋላ ቅዱስ ጳውሎስ እንደሚነግረን ሮሜ 8 ላይ እንዴው ለደና ሰው የሚሞት እንኳን ለጻድቅ ሰው የሚሞት በጭንቅ ይገኝ ይሆናል ይላል። ግን ለኃጢአተኞች ፈጽሞ ሊገኝ አይችልም። እኛ ኃጢአተኞች ሳለን እግዚአብሔር ክርስቶስ ስለኛ ራሱን አሳልፎ ሰጥቷልና ይሄ እግዚአብሔርን ፍቅር ያስረዳል። እና አንዳንድ ጊዜ የምድራዊ ነገሮች ከፍ ሲሉ ሞቅ ሲሉ እግዚአብሔር የሚወደን ይመስልናል። ዝቅ ሲሉ ደግሞ አንዳንድ ጊዜ የእግዚአብሔር ፍቅር የቀዘቀዘ ይመስልናል። ወገኖቼ ከፍታና ዝቅታ የእግዚአብሔርን ፍቅር ከፍና ዝቅ አያርግባችሁ። ከፍታዎችና ዝቅታዎች የራሳቸው ዓላማ ይኖራቸዋል። እግዚአብሔር የሚሰራው ስራ ይኖራል እንጂ የእግዚአብሔር ፍቅር ከፍና ዝቅ በማይል የመስቀል ፍቅር ተወዳችኋል እና በዚህ ፍቅር እንድንሞላ እግዚአብሔር ይርዳን። ምናልባት ደግሞ ትምህርታችንን አብራችሁን የምትከታተሉና የምታጠኑ ግን ይህንን ፍቅር እንደው ፐርሰናል ያልተቀበላችሁ ካላችሁ ይሄ ነው ፍቅር ማለት። ይሄ ነው ጌታችን የሰራው ዋናው ስራ። ሌሎች ነገሮች እንዳይሸፍኑባችሁ ያስፈልጋል። የወንጌል ዋና እምብርት ይሄ ነው። የወንጌል ዋና ሴንተር ይሄ ነው። ክርስቶስ ስለኛ ራሱን አሳልፎ ሰጠ። አንተ ነፃ እንድትሆን አንቺ ነፃ እንድትሆኝ ክርስቶስ በመስቀል ላይ ያንተን ኩነኔና ያንቺን ኩነኔ የኔን ኩነኔ ተሸክሞ ሞተልን። ስለዚህ ሰው አሁን የሚድነው ይህንን የመስቀል ፍቅር የራሱ አድርጎ ሲቀበል ስለሆነ ይህንን የክርስቶስ ፍቅር አምነን ተቀብለን ቆመን በእሱ ጸንተን የምንድን ሰዎች እንድንሆን እግዚአብሔር ሁላችንንም ያግዘን። ይሄ የመጀመሪያ ክፍል የሚነግረን መስቀሉ በፈቃደኝነት የተደረገ መስዋዕት ነው። መስቀሉ በፈቃደኝነት የተደረገ የክርስቶስ መስዋዕት ነው። እኔና እናንተን ወዶ በፈቃደኝነት ያደረገው እንጂ ተገዶ ያላደረገው መሆኑን ገና በመጀመሪያው መድረኩን ሲያመቻች ቅዱስ ዮሐንስ የሚነግረን ታሪክ ይህ ነው። ሌሎችም በሚቀጥሉት ክፍለ ጊዜ ደግሞ ለማየት እንሞክራለን።